የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 5 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና
ጤና ይስጥልኝ ቆንጂት ታዬ ነኝ።
የትግራይ ክልል ህዝብና መንግሥት የሕግ ልዕልና እንዲሰፍን አበርትተው ይሠራሉ ሲል የክልሉ መንግሥት መግለጫ አውጥቷል። በሙስና ተጠርጥረው የታሰሩ ሰዎች ጉዳይም አነጋጋሪ የሆነ ነው።
ይህን በሙሉ የሚያሳየው ትልቁ ስዕል የሕግ የበላይነት ለማስፈን፣ ሙስና ለመታገል፣ ስርዓት ለመገንባት፣ ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ መፍጠር ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው።
አቶ ሰይፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናቶች ትምህርት ክፍል መምህር ናቸው።
ወንጀል ሲፈጸም አልፎ አልፎ ወደ ዘር ወደ ብሔር የሚወስዱ አሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሔር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለያየት ይኖርብናል። እኛ በብሔሩ ወይ ደግሞ ፖለቲካ አመለካከቱ ወይ ደግሞ በሌላ ስብና አይደለም፣ በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው።
አቶ ብርሃኑ ጸጋዬ ናቸው እኚኛው ፌዴራል ጠቅላይ አቃቤ ሕግ ናቸው። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዛሬ ከቀትር በኋላ ፍርድ ቤት የቀረቡት የብረታ ብረት እና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዲሬክተር ጀኔራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው ጠየቁ። ፍርድ ቤቱም ሌሎችን ተጠርጣሪዎች ካነጋገረ በኋላ አብዛኛዎቹን ለነገ እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
ትናንት ሰሜን ምዕራብ ኢትዮጵያ ሁመራ አካባቢ መያዛቸው የተነገረው የብረታ ብረትና ኢንጂነሪንግ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ዛሬ ከቀትር በኋላ ፍርድ ቤት ቀርበዋል። አብሯቸው የቀረቡት ተጠርጣሪዎች አቶ ኢሳያስ ዳኘው፣ አባ ሀብተ ማርያም ሀብተ ሚካኤል የሀገር ውስጥ ደህንነት ኃላፊ የነበሩት የአቶ ያሬድ ዘሪሁን የንስሐ አባት አቶ አሸናፊ ታደለ፣ የካህኑ ረዳት ትዕግሥት ታደሰ፣ ፍጹም የሽጠላ፣ ቸርነት ጌታነህ፣ ረዳት ኢንስፔክተር ኪዳን ያሰፋና አቶ ሳሙኤል ገቢሳ የተባሉ መሆናቸውን በችሎት ተዘርዝሯል። ሜጀር ጄኔራል ክንፈ ዳኘው ደሞዛቸው 4000 ብር ብቻ በመሆኑ በግላቸው ጠበቃ ሊያቆሙ እንደማይችሉ ለፍርድ ቤቱ አስታውቀው መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። ይህንንም ለችሎቱ በመሐላ አረጋግጠዋል። አቶ ኢሳያስ ዳኘው የተሰኙት ሌላው ተጠርጣሪም እንደዚሁ መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። አባ ሀብተ ማርያም ሀብተ ሚካኤልና ረዳታቸው አቶ አሸናፊ ታደሰን ፖሊስ ዋና ተጠርጣሪዎች ናቸው ያላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሁንን በማሸሽና ማስረጃ በመሸሸግ ጠርጥሬያቸዋለሁ ቢልም ሁለቱም ምንም እንደማያውቁ ጠበቃም እንደማያስፈልጋቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ሁለቱን ለህዳር 17 ቀን 2011 ዓ.ም ተለዋጅ ቀጠሮ ሰጥቶ ሌሎቹ ተጠርጣሪዎች ግን ነገ ከቀትር በኋላ በስምንት ሰዓት እንዲቀርቡ አዟል። ሜጀር ጄኔራል ክንፈ ዳኘው ይመሩት የነበረው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከባድ የሙስና ወንጀል ሲፈጸምበት የነበረ ተቋም መሆኑን የፌዴራል ጠቅላይ አቃቢ ሕጉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ በዝርዝር ማቅረባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ተጥሎ የቆየውን ማዕቀብ አነሳ። በኤርትራ መንግሥትና ባለሥልጣናት ላይ የተነጣጠረው ማዕቀብ እንዲነሳ በእንግሊዝ መንግሥት ተረቆ የቀረበውን ሐሳብ ምክር ቤቱ በዛሬው ውሳኔ በሙሉ ድምፅ አጽድቆታል። አሉላ ከበደ ዝርዝሩን ይዟል።
ማዕቀቡ መነሳቱ ሳይሆን ቀድሞውንስ ለምን ተጣለ ይላል የኤርትራ መንግሥት የምክር ቤቱን ውሳኔ ተከትሎ ያወጣው መግለጫ። ቀድሞውንም መሆን ያልነበረበት ባለው ማዕቀብ ሳቢያ በሀገሪቱ ላይ እስካሁን ለደረሰው ጉዳትም ካሳ መከፈል አለበት ብሏል የኤርትራ መንግሥት መግለጫ። አዲስ አበባ ላይ አስተያየት የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ማዕቀቡ ከአሁን በኋላ አያስፈልግም ነው ያሉት። ኤርትራ ለሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ መሳሪያ ድጋፍ ተሰጣለች በሚል የተባበሩት መንግስታት ተቆጣጣሪዎች ያቀረቡትን ውንጀላ መሰረት በማድረግ ላለፉት 9 ዓመታት አስመራ ላይ ተጥሎ የቆየው ይህ ማዕቀብ የጦር መሳሪያ ግዥን ጨምሮ የኤርትራን መንግስትና የወታደራዊ ባለስልጣናት ጉዞ እንዲሁም የማንኛውም አይነት ንብረት እንቅስቃሴ የሚገድብ ነበር። የኤርትራ መንግስት ውንጀላውን ያስተባብላል። 10 ዓመታት የተጠጋውን የማዕቀቡን መነሳት ሐሳብ የመጣው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሰኔ ወር 20 ዓመታት የዘለቀው የሁለቱ መንግስታት በጥላትነት የመታየት አዝማሚያ አበቃለት ባሉበት ጊዜ ነው።
Well, good morning everyone. The Security Council will consider in its today's agenda the draft resolution on the situation in Somalia and Eritrea.
በተባበሩት መንግስታት የኢትዮጵያ አምባሳደር ታዬ አጽቀሥላሴ ናቸው። የማዕቀቡ መነሳት ወቅታዊና ተገቢ ነው ባሉበት ንግግራቸው የንዑስ አህጉሩ የፖለቲካ አየር ፍጹም ተለውጧልም ብለዋል። ኤርትራ ከጎረቤቷ ኢትዮጵያና ጅቡቲ ጋር የነበራት ፍጥጫ የተመላ ግንኙነት ወደ ሰላም መመለሱንና ከጅቡቲ ጋር የነበራትም ግንኙነት መሻሻሉን በመንግስታቱ ድርጅት የጸጥታው ምክር ቤት መግለጫ ይፋ አድርጓል። በኤርትራ መንግስት ላይ የጦር መሳሪያ ግዥን ጨምሮ የመንግስትና የወታደራዊ ባለስልጣናትን ጉዞ የማንኛውንም አይነት ንብረት እንቅስቃሴ የሚገድበውና እንደ አውሮፓውያን ዘመን አቆጣጠር ከታህሳስ 2009 አንስቶ በኤርትራ ላይ ተጥሎ የነበረው ይህ ማዕቀብ እንዲነሳ የቀረበው ሀሳብ የመንግስታቱ ድርጅት የጸጥታው ምክር ቤት ዛሬ በሙሉ ድምፅ አጽድቆታል።
እናመሰግናለን አሉላ። በዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ታሪክ የከፋ በሆነው ሰደድ እሳት የሞቱ ተጨማሪ ሰዎች አስከሬኖች እንደተገኙ ባለስልጣናት አስታውቀዋል። በአጠቃላይ በቃጠሎው የሞቱት ሰዎች ቁጥር በአሁኑ ሰዓት 48 እንደደረሰ ነው የተነገረው። 27,000 ሕዝብ በሚኖርባት ፓራዳይዝ ከተማ ሰደድ እሳቱ በጥቂት ቀናት ውስጥ 7,000 ቤቶችን አውድሟል። የእርዳታ ሰራተኞች ጠረን በማነፍነፍ በሰለጠኑ ውሾችና በፈጣን የዘረመል መለያ አማካይነት እየታገዙ ፍለጋውንና የሰለባዎችን ማንነት የመለየት ስራ ቀጥለዋል። አሁን ያልተገኙ ከ200 በላይ ሰዎች እንዳሉም ባለስልጣናቱ ገልጸዋል። ይህ በዚህ እንዳለ የተለያዩ የካሊፎርኒያ አካባቢዎችን ባዳረሰው ሰደድ እሳት የተጎዱ ሰለባዎች የጤናና የደህንነት ደንቦችን ችላ ብሎ ቃጠሎው ላደረሰው ጉዳት አስተዋጽኦ አድርጓል በማለት በአካባቢው የኤሌክትሪክ ኃይል ኩባንያ ፒጂኤንኢ ኮርፖሬሽን ላይ በፍርድ ቤት ክስ መመስረታቸው ታውቋል።
የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን ስራቸውን ለቀቁ። ምክንያቱ ሀገራቸው ከፍልስጤማዊው ሐማስ ቡድን ጋር የደረሰችበት ተኩስ የማቆም ስምምነት መሆኑ ተገልጿል። በግብፅ ሸምጋይነት የተደረሰውን ተኩስ የማቆም ስምምነት ሊበርማንና ሌሎችም በእስራኤል መንግሥት ውስጥ ያሉ ባለሥልጣናት ተቃውመውታል። ከዚያ ይልቅ የሚሻለው የእስራኤል ኃይሎች ጋዛ ሰርጥ ውስጥ በሐማስ ታጣቂዎች ላይ ብርቱ ጥቃት ቢፈጽሙ ይሻላል ባዮች ናቸው። የመከላከያ ሚኒስትሩ ስራቸውን በፈቃዳቸው ሲለቁ የተደረገው ውል ለሽብርተኛ እጅ ከመስጠት ይቆጠራል ብለዋል። ከዚህ ቀደም ብለው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ላይ የሚካሄደውን ጥቃት እንዲቆም ስላደረጉበት ውሳኔያቸው ትክክለኛነት ተሟግተዋል። ጠላቶቻችን የተኩስ አቁም ያለ ብለው ለምነውናል፣ ምክንያቱንም ያውቁታል ብለዋል ኔታንያሁ።
ሀገራቸው ከአውሮፓ ህብረት የምትወጣበትን ደንቦች የያዘውን ረቂቅ ስምምነት በካቢኔያቸው ለማጸደቅ እየሞከሩ ያሉት የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ፈተና ሳይደቀንባቸው እንዳልቀረ እየተሰማ ነው። የብሪታንያና የአውሮፓ ህብረት ተደራዳሪዎች ረጅም ጊዜ ከፈጀ ድርድር በኋላ ስምምነት ላይ ደርሰዋል። ዝርዝር ይዘቱ ግን ገና ይፋ አልተደረገም። ጠቅላይ ሚኒስትሯ ከከፍተኞቹ ሚኒስትሮቻቸው ድጋፍ ማግኘት ይኖርባቸዋል። ከዚያ በኋላ ደግሞ በሀገሪቱ ፓርላማ መጽደቅ አለበት። ይሁን እንጂ የምክር ቤቱ አባላት ከአውሮፓ ህብረት በመውጣቷ ጉዳይ ላይ በከፍተኛ ደረጃ እየተከፋፈሉ በመሆናቸው ለጠቅላይ ሚኒስትሯ ለውሉ ድጋፍ ማሰባሰብ ቀላል አይሆንላቸውም ተብሏል። የጠቅላይ ሚኒስትሯ እቅድ ብሪታንያ ከህብረቱ እንድትወጣ በሚፈልጉና በአባልነት ብትቆይ ነው የሚሻለው በሚሉም ወገኖች ነቀፋ እንደገጠመው ይታወቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ኅዳር 5 2011 ዓመተ ምሕረት ምሽት ፕሮግራም ነው። በቡና የትውልድ ቦታ በመጪው የቡና ዝግጅት ላይም ውዝግብ ተነስቷል።
የኢትዮጵያ ሕዝብ የሀገራችን ሕዝቦች ብሔር ብሔረሰቦች ሁሉም እየመዘኑ ያለውና እያዩ ያሉት ከኢትዮጵያ ጥቅም ክብር እና ከሚያስገኘው መልካም ዝና ጋር አያይዘው ነው። እና የከፋም ሆነ የመላ ሀገራችን ተጠቃሚነት በዚህ መሃል ነው ልታይም ይችላል።
ተከበራችሁ አድማጮች፣ በዚህ የቡና ጉዳይ ዝግጅት ላይ ዘግየት ብለን ዘገባ ይዘናል። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ መንግስት በሙስናና ሰብአዊ መብት ጥሰት ጠርጥሬያቸዋለሁ ያላቸውን ሰዎች በቁጥጥር ስር እያዋለ ይገኛል። ይህ ጉዳይም መነጋገሪያ ሆኗል። በዚህ ጉዳይ ይህንን ጉዳይ አስመልክቶ የአቋም መግለጫ ያወጣው የትግራይ ክልል መንግስት የክልሉ ህዝብና መንግስት የህግ ልዕልና እንዲሰፍን አበርትተው ይሰራሉ ብሏል። እንዲሁም በሙስናና ሰብአዊ መብት ጥሰት እየታየ ያለ ሁኔታ አንድ ብሔርን መሰረት እንዳያደርግ እንታገላለን ሲል ገልጿል። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናቶች አስተማሪ አቶ ሰይፈ ኃይሉ እየተወሰደ ያለው እርምጃ የህግ ልዕልና ከማስከበር ይልቅ ፖለቲካዊ መልክ የያዘ የትግራይን ልሂቃን ለማጥፋት ያለመ ነው ብለው እንደሚያምኑ ተናግረዋል። የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እየተወሰደ ያለው እርምጃ ብሔርን መሰረት ያደረገ ነው ብለህ ለመናገር የሚያስደፍር አይደለም ብለዋል። ሰብህድሪ የተባለ ሲቪል ማህበረሰብ በበኩሉ በጥናትና ሚዛናዊ የሆነ የህግ ተጠያቂነት መኖር አለበት ብለን እናምናለን በማለት የገለጸ ሲሆን፣ ሆኖም ግን በአሁኑ ጊዜ በሀገሪቱ በህግ ልዕልና ስም የትግራይ ተወላጆችን የማዳከም ስራ እየተሰራ መሆኑን እንደሚገነዘብ አስታውቋል። ሙልጌታ አጽብሃ ዝርዝሩን ይዟል።
በትናንትናው ዕለት የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ኃላፊ ሜጀር ጀኔራል ክንፈ ዳኘው በትግራይ ምዕራባዊ ዞን በቁጥጥር ስር ከዋሉ ጀምሮ ጉዳዩን መነጋገሪያ ሆኗል። የትግራይ ክልል መንግስት ትናንት አመሻሽ ላይ ባወጣው መግለጫ የትግራይ ህዝብ ለእኩልነትና ፍትህ መታገሉን በመግለጽ አሁንም ለህግ ልዕልና የክልሉ መንግስትና ህዝብ በጽናት ይሰራሉ ሲል ገልጿል። በአሁኑ ጊዜ በኢትዮጵያ እየታየ ያለውን በሙስና ፍትህ መጓደልና ሰብአዊ መብት ጥሰት የሚወሰድ እርምጃ አካባቢ ወይም በአንድ ብሔር ላይ በተለየ መልኩ የሚያጠቃ እንዳይሆን ምልክቶችም እንዳይታይበት እንታገላለን ብሏል። በዚህ ሀገር የነበረና እየታዩ ያሉ ደክመቶች የሁሉም አመራር የመንግስት የፓርቲም ችግር እንጂ የአንድ አካባቢ ወይም የአንድ ህዝብ ችግር አይደለም በማለት ገልጿል። አሁን የተጀመረውን የህግ ማስከበር ስራ ከማንኛውም ኃይል ተጽዕኖ ነጻ በሆነ መንገድ እንዲሄድ የክልሉ መንግስት እንደሚከታተለውም አስታውቋል። የትግራይ ህዝብ ለሚያጋጥሙ ችግሮች በጽናት ሊወጣው የክልሉ መንግስት ጥሪ አቅርቧል። ወቅታዊ ጉዳይና በመግለጫው አስመልክቶ ያነጋገርኳቸው በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ አቶ ሰይፈ ኃይሉም መግለጫው በወቅታዊ ሁኔታዎች ላይ የክልሉ መንግስት ያለውን አቋም በግልጽ ያላሳየበት ነው ብለዋል።
በአቋም መግለጫ ጭብጡ ላይ መቀመጥ መቻል አለበት። ምንድን ነው የሆነው? የት ነው የሆነው? በማን ነው የሆነው? ለምን ነው የሆነው? የሚሉ ነገሮችን ሀተታ አይሰጥም። በደፈናው ምንድን ነው የሚለው? የትግራይ ህዝብ እና የትግራይ መንግስት ለሙሰኞች አጥፊዎች ከለላ ሊሆን እንደማይችል የተታገለው ዓላማም ለዚህ አይደለም። ይህ መርሃችን ስለሆነ እንደ መንግስት እና እንደ ክልል ለዚህ የሚያደናቅፍ ማንኛውም አይነት ትብብር አናደርግም። ስለዚህ አቋማችን ይሄ ነው ብሎ ነው የሚቋጨው። ስለዚህ ጉዳዩ የታሰሩ የተባሉ ሰዎች የተያዙ የተባሉ ሰዎች ለምንድን ነው የታሰሩት? በትግራይ ክልል መንግስት ትንተና መሰረት አቋም መሰረት ለምንድን ነው የታሰሩት? ማን ያሰራቸው እንዴት ነው ሂደቱ የነበረ የትግራይ መንግስትስ በዛ የነበረውን ተሳትፎ ምን ይመስላል የሚለው ነገር ሰው ሲጠብቅ ነበር።
የሰብአዊ መብት ጥሰት የፈጸሙ በሙስና ወንጀል የተሳተፉ ተብለው በመጠርጠር በፖሊስ ቁጥጥር ስር እየዋሉ ያሉ ነበር አመራሮችና ሰራተኞች በህግ የበላይነት ስም የፖለቲካ ጨዋታ እየተካሄደ መሆኑን የሚያሳይ ነው ሲሉም ተናግሯል። እየተፈጸመ ያለውንም ትግራይ ለህግ አልባ የማድረግ ሂደት ነው በማለት ይቃወሙታል።
በጣም በርከት ያሉ የትግራይ ወላጆች ከወታደራዊ ስራ ኃላፊነታቸውን ተባረዋል። ከኢንተሊጀንስ ተባረዋል። ከደህንነት ተባረዋል። ከሲቪሊያን ፖለቲካ ፖዚሽንስ ተባረዋል። ከሲቪል ሰርቪስ ተባረዋል። ከተወሰኑ ክልሎች ደግሞ በጅምላ በሚመስል መልኩ ብዙ የትግራይ ተወላጆች በተለያዩ ክልሎችን ተፈናቅለዋል። ይህን በሙሉ የሚያሳየው ትልቁ ስዕል የህግ የበላይነት ለማስፈን፣ ሙስና ለመታገል፣ ስርዓት ለመገንባት፣ ለውጥ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ መፍጠር፣ ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው። ብሔሩ ግዛቱ እና መንግስቱ ለማዳከም የሚደረግ የተቀነባበረ የተደራጀ በደንብ የሚመራ በጣም ስኪልፉል ባሉ የሚችሉ አድቫይዘሮች ያሉበት የሚመስል የውጭም የሀገር ውስጥም አድቫይዘሮች ያሉበት የሚመስል ኢትኒክ ክሊንሲንግ ፖለቲካል ፕሮጀክት ምዕራፍ ውስጥ ያለ ነው።
ወንጀለኞቹስ መያዝ የለባቸውም ወይ? ወንጀል የሰሩ ሰዎች ሊኖሩ ይችላሉ። መንግስት ከተጠረጠረ መያዝ አይችልም።
ወንጀለኛ መያዝ አለበት ከመርህ አኳያ ካየ ነው። ግን ወንጀለኞቹ የትግራይ ልጆች ብቻ ናቸው። ድሮም አሁንም ወደፊት እንደዚህ አይነት መከራከሪያ ነጥብ ከመጣ ልንግባባ እንችላለን።
የፌዴራል ዋና አቃቢ ህግ አቶ ብርሃኑ ጸጋይም በዚህ ጉዳይ ላይ አስመልክቶ ባለፈው ሰኞ በሰጡት መግለጫ በሙስናና በሰብአዊ መብት ጥሰት ላይ የተሳተፉ ተጠርጣሪዎች በህግ ስር የመዋል ስራ በተለያዩ ክልሎች ተጠናክሮ እንደሚቀጥልና የክልል መንግስታትም ተጠርጣሪዎችን አሳልፈው በመስጠት አጋዥ እንደሚሆኑ መግለጻቸውን ይታወሳል።
ወንጀል ሲፈጸም አልፎ አልፎ ወደ ዘር፣ ወደ ብሔር የሚወስዱ አስተሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሔር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለያየት ይኖርብናል። እኛ በብሔሩ ወይ ደግሞ ፖለቲካ አመለካከቱ ወይ ደግሞ በሌላ ስብና አይደለም፣ በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው። ስለዚህ ወንጀለኛ ወይ ቡድንን ወይ የሆነ ሃይማኖትን ወይ ሌላን አካል አይወክልም፣ ራሱን ብቻ ነው የሚወክለው እና ሁሉም የሀገራችን ህዝቦች አሁን በቁጥጥር ስር ያሏሉ ተጠርጣሪዎችን ህዝቡ ከኛ ጋር ሆኖ አጋልጦ እንደዚህ አይነት ወንጀሎች በሀገራችን በቀጣይም እንዳይፈጸሙ፣ ወንጀል የፈጸሙም ደግሞ ራሳቸውን እንዲማሩበት፣ ሌላውም እነሱን አይቶ እንዲማር ማድረግ አለበት የሚል ሀሳብ ያለን። ስለዚህ ይሄ ማንንም ይወክል አይደለም ማለት ነው። ከማንም ብሔር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሔርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም ማለት ነው። ሁላችንም ከህግ በታች ነው።
የአረና ለሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው ፓርቲያቸው የህግ በላይነት እንዲሰፍን ፍላጎትና የሚታገልለት መሆኑንም ገልጿል። በአሁኑ ጊዜ እየተወሰደ ያለውን እርምጃ ብሔር እየለየ የሚፈጸም ነው ለማለትም የሚያስደፍር አይደለም ብሏል።
ይህ ጉዳይ ያው ሂደቱ አሁን የተጀመረው ወንጀለኞችን መያዝ የመንግስት ኃላፊነት ነው። ከዚህ ጎን ለጎን ደግሞ ወንጀለኞች በሰዓቱ ለፍርድ ቤት መቅረብ አለባቸው። ፍርድ ቤት ቀርበው ሳይንገላቱ ፍርዳቸው መሰጠት አለበት የምንነት አለ። እንደሚታየው በርካታ ሰዎች ከተለያዩ ብሔሮች እየታሰሩ ነው። የቁጥር መለያየት ሊኖር ይችላል፣ ግን በርካታ ብሔሮች አባላት የሆኑ ሰዎች እየታሰሩ ነው። ግን በብሔራቸው ሳይሆን በነበራቸው ስልጣንና ከስራው ቁርኝት የነበራቸው ሰዎች እየታሰሩ እንዳለ ነው የሚገለጸው። ይሄ ጉዳይ ጥቃት ነው ጥቃት አይደለም ለማለት አሁን ሆኖ መመስከር አይቻልም። ምክንያቱም ወደ ፍርድ ቤት ሂደት ሲካሄድ ማስረጃ አለ ወይ፣ ፍርድ የሚያሰጥ ወንጀል አልተገኘባቸው ወይም አልተገኛቸውም የሚለውን የፍርድ ሂደቱና የአቃቤ ሕግ ማስረጃ ከዛ ደግሞ የዳኞች ፍርድ ካየህ በኋላ የሚታይ ጉዳይ ነው።
ኢህአዴግ የሚመራውን መንግስት የተለመደ ፍርድ ቤት ሳይወስነው በህግ ቁጥጥር ስር የዋሉ ተጠርጣሪዎች ወንጀለኞች ናቸው የሚያስብል ዘገባ በመገናኛ ብዙሀን አሁንም መቀጠሉን የሚያሳይ ነው ሲሉ በአሁን ጊዜ በአገር ውስጥ የመገናኛ ብዙሀን እያቀረቡት ያሉ ስራዎችን ተቃውመውታል። አቶ አምዶም እንደተናገሩት ሌሎች ህግን የተላለፉ በተለይ ደግሞ በሙስናና በሰብአዊ መብት ጥሰቶች የተጠረጠሩ ሊጠየቁ እንደሚገባ አንስተዋል።
በኢህአዴግ ባለስልጣኖች ሙስና ያሰሩ ብሔራቸው ይሁን ሌላ ግምት ሳያስገባ ወንጀለኛ መያዝ አለበት፣ ሙሰኛም መያዝ አለበት። ሰብአዊ መብት ጥሰት የፈጸመ ማንኛውም ሰው ማንኛውም ዜጋ ብሔር መሰረት አድርገህ ከሌላ ልትሰጠው አይገባም። እንደዛ ካልሆነ የህግ ልዕልና መምጣት አይችልም እና እንደዚህ አይነት አዝማሚያ ካለ መሆን ያለበትም ቢ የማስበው ማንኛውም በኢህአዴግ ስልጣን ሆኖ ባለስልጣን ሆኖ ሙስና ይሰራ ወንጀል የፈጸመ በእኩል ደረጃ መጠየቅ አለበት የሚል እምነት አለኝ።
ሰብሐድሪ የተባለ ሲቪል ማህበረሰብ ተቋም ባወጣው መግለጫ ሰዎች በሚዛናዊ ጥናትና ማጣራት በመመስረት በህግ ሊጠየቁ ይገባል ብሎ እንደሚያምን ገልጿል። ከሲቪል ማህበረሰቡ አመራሮች አንዱ አቶ አንደ ማርያም ዮሐንስ በአሁን ጊዜ በኢትዮጵያ የህግ በላይነት የሚያከብር አካሄድ የለም ብሎ ሰብሐድሪ እንደሚያምንም ተናግሯል።
መጀመሪያው ወንጀል ነው ወንጀል አይደለም ለማለት ማጣራት አለብን። ይሆን ያለው ግን ሆን ተብሎ ትግራይ ህዝብን ለማጥቃት ደና ደና ተጠኖ ይፈጠራሉ ተብሎ የታሰቡትን ሰዎች ለማጥቃት የታሰበ ይመስላል። ይህንን የምንልበት ምክንያት በተለያዩ የሀገራችን ክፍል ህዝቦች ንብረታቸው እየወደመ ነው። ህይወታቸው በየአስፋልቱ በየመንገዱ ህይወታቸው የሚያጡበት ሁኔታዎች ታያለ። ከቤት ንብረታቸው ወጥተው ወደ ጎረቤት ሀገር ሱዳን ሁሉ ሲሰደዱ ሰዎችም ታያለ። እና ይህንና የመሳሰሉትን ነገር ይሄ መንግስት በዚህ ሰዓት እሱ በሚያስተዳድረው ስርዓት ውስጥ አሁን ጊዜ ይሄ ሁሉ ነገሮችም ሲደረግ እሱን አስቁመው ወደዛ መምጣት ሲቻል ይህንን ቅድሚያ የሄደበት ምክንያት ሚዛናዊ አይደለም፣ ፖለቲካው ነው ብለን እናስባለን። ስለዚህ መቅደም አለበት። ወንጀለኛ ካለ ደግሞ ተጣርቶ በተጣራበት ወንጀል ይከሰስ የሚል ግን የኛ አቋም ነው።
ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
ክብራትና ክብራን ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።
ካለፈው እሁድ ህዳር 2 አንስቶ ሞያሌ ውስጥ በተቀሰቀሰ ግጭት እስካሁን የአራት ሰው ሕይወት መጥፋቱን የሞያሌ ሆስፒታል አስታውቋል። የሆስፒታሉ ምክትል ሥራ አስኪያጅ አቶ ሁሴን ማማ እስከ ዛሬ ሆስፒታሉ የአራት ሰዎች አስክሬን መቀበሉንና በግጭቱ ጉዳት ለደረሰባቸው ከ60 በላይ ሰዎች ሕክምና መስጠቱን ለአሜሪካ ድምፅ በሰጡት ቃል አረጋግጠዋል። የቦረና ዞን በበኩሉ የተከሰተው ግጭት መፍትሄ እንዲሰጠው ለሚመለከተው አካል አሳውቃለሁ ብሏል። ገልሞ ዳዊት ተጨማሪ አለው።
እስከ ዛሬ በቀጠለው የሞያሌ ግጭት የአራት ሰዎች ሕይወት ማለፉን የሞያሌ ሆስፒታል አስታውቋል። አቶ ሁሴን ማማ የሞያሌ ሆስፒታል ነርሶች ኃላፊ እንዲሁም የሆስፒታሉ ምክትል ስራ አስኪያጅ ለአሜሪካ ድምፅ ሲናገሩ የሰዎቹ ህይወት ያለፈው ሆስፒታል ከመድረሳቸው በፊት ነው ብለዋል።
ጉያ ከዲን ከለፌሰት ገሮሳና ጉያ ከሌሰለማ ቢግደን
በእነዚህ ባሳለፍናቸው ቀናት ትላንት ለ29 ዛሬ ደግሞ ለ34 በግጭቱ ጉዳት ለደረሰባቸው ሰዎች ሕክምና ሰጥተናል። ትላንት የሁለት ሰዎች አስከሬን፣ ዛሬ ደግሞ የሁለት ሰዎች አስከሬን ወደ ሆስፒታላችን መጥቷል። በአጠቃላይ በእነዚህ ሁለት ቀናት ውስጥ የአራት ሰዎች አስከሬን ወደ ሆስፒታላችን ደርሷል። በግጭቱ ስፍራ ሞተው አስከሬናቸው እዚያው የቀረ ሊኖር ይችላል። ስለዚህ የነገርኩህ ወደ ሆስፒታሉ የመጡትን ብቻ ነው። በተጨማሪም ጉዳት ከደረሰባቸው ሰዎች ትላንት 7 ሰዎችን ዛሬ ደግሞ 4 ሰዎችን ለሕክምና ወደ ያቤሎ ሆስፒታልና ወደ ሶዶ ሆስፒታል ልከናል።
አቶ ሁሴን አክለው አሁንም ግጭቱ ባለመቆሙ ተጎጂዎቹ ወደ ሆስፒታል በመምጣት ላይ መሆናቸውን ይናገራሉ። የአካባቢው ሰላም በመደፍረሱ ሆስፒታሉም ለጥቃት ሊዳረግ እንደሚችል ያላቸውን ስጋት ገልጸዋል። የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች በግጭቱ የሞቱት ሰዎች ቁጥር 6 መሆኑን፣ ዛሬም ግጭቱ መቀጠሉን ይናገራሉ።
ይሄ ግጭት በቀላሉ የሚቆም አይመስለኝም። አሁንም እንደቀጠለ ነው። ይኸው እየተታኮሱ ነው። በቦታው የመከላከያ ሰራዊት አለ፣ ግን ምንም እያደረጉ አይደለም። የሚጠብቁት ከተማውን ብቻ ነው።
ሌላው የአሜሪካ ድምፅ ያነጋገራቸው የቀበና ቀበሌ ነዋሪ እስካሁን በደረሱ ግጭቶች በብዙ የመኖሪያ ቤቶችና በአንድ የሁለተኛ ደረጃ ትምህርት ቤት ላይ ጉዳት ደርሰዋል ብለዋል። አቶ ደንጌ ቦሩ የቦረና ዞን አስተዳዳሪ ናቸው። በዛሬው ግጭት ከሞቱት መሃል አንዱ የኦሮሚያ ፖሊስ አባል መሆኑን ያስረዳሉ።
ወራር ልቡን ደበርቲፌሳ ቶኮ ሚሴንሲ ፖሊሲ ኦሮሚያ ጀደምኩን ናኖ ፖሊስ ጣቢያ
ዛሬ ሕይወታቸው ካለፈው ሰዎች አንዱ የኦሮሚያ ፖሊስ አባል ነው። እሱም በፖሊስ ጣቢያ አካባቢ ነው በአልሞ ተኳሽ ጥይት ተመትቶ የተገደለው።
አቶ ደንጌ በሞያሌ መረጋጋት እንዲመጣ የቦረና ዞን አስተዳደር ምን ይያደረገ እንዳለ ተጠይቀው ቀጣዩን መልሰዋል።
አሁን አንደስልት ነው ማቲኬና ፊ ሚሊሻንኬና ናንዶሳ አከገቱ ታሲሳቱን ጀራ ሞቱማኒ
ህብረተሰባችንና ሚሊሻችን የአካባቢያቸውን ሰላም እንዲጠብቁ ያደረግን ነው። የፌደራል መንግስት ጣልቃ እንዲገባም ለሚመለከተው አካል ያሳወቀነን። እኛ የጦርነት ሱስ የለብንም። ይህን ግጭት የሚፈልጉ ግን አሉ። ያገኘን ያለው መረጃ ደግሞ ኮንትራባንዲስቶች ጦርኛ ቀጥረው ቀጠናውን ሰላም ሊነሱ እንደሚፈልጉ ነው። ይህንንም ለመንግስት አሳውቀናል።
መንግስት ግን እስካሁን የሰጠው ምላሽ እንደሌለ አቶ ደንጌ አክለው ተናግረዋል። አድማጮች ይህን ዜና አስመልክተው ከሶማሌ ክልል ባለስልጣናትም መልስ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የቤንሻንጉል ክልል መንግስት ከክልሉ በመጡ ታጣቂዎች የሚፈጸመውን ጥቃት እንዲያስቆም ከተለያዩ አካባቢዎች ለአቤቱታ ወደ አዲስ አበባ የሄዱ ሴቶች ጥያቄ አቅርበዋል። ሴቶቹ ቤንሻንጉል ውስጥ ብቻ ሳይሆን በሌሎችም አካባቢዎች የሚስተዋሉ ግጭቶችን አውግዘዋል። በገዳ ስርዓት መሰረት ካገቡ በኋላ የሚሰጣቸውን ዘንግ ወይም ሲቄ በመያዝ ወደ አዲስ አበባ የሄዱት አቤቱታ አቅራቢዎች በሀገሪቱ ውስጥ በሚከሰቱ ግጭቶች ይበልጡን እየተጎዱ ያሉት ሴቶች ናቸው ብለዋል። እስክንድር ፍሬው ተከታዩን አጠናቅረዋል።
ከተለያዩ የኦሮሚያ አካባቢዎች ወደ አዲስ አበባ የመጡት አቤቱታ አቅራቢ ሴቶች ቁጥራቸው አነስተኛ ይሁን እንጂ የተደገፉት ባህላዊ መሰረት የያዙት አመላካች ዘንግ መልእክታቸውን የሚያጎላ ነበር። መነሻችን የገዳ ስርዓት ለሴቶች የሚሰጠው ሚና ነው ያሉት ከምራብ ሸዋ የመጡት ወይዘሮ ዱሌ ሲዳ ናቸው።
አሁን እንደ ኢትዮጵያ በአገራችን ያለው ችግር ከያቅጣጫው በሚነሳው ችግር ግንባር ቀደም ተጠቂዎች እናትና ህፃናቶች ናቸው። በያቅጣጫው እንደ ኢትዮጵያ ይበልጥ ደግሞ በኦሮሚያ ያለው ነገር እናቶችና ህፃናት በኃይለኛው እየተጠቁና እየተጎዱ ነው ያሉት። ከቀያቸው እየተፈናቀሉ እየሞቱ ምጥ መንገድ ላይ ይዟቸው ከነምጣቸው በመሳሪያ እየተመቱ እየሞቱ ነው። ስለዚህኛ ደግሞ በገዳ የምንተዳደር ህብረተሰቦች ስለሆን በገዳ ስርዓት ውስጥ ሴቶች ትልቅ ድርሻ አላቸው። ያም ድርሻቸው ምንድን ነው? ችግር ሲፈጠር፣ ሰላም ሲጠፋ፣ ጦርነት ሲበዛ እቺ ሲቄ የምትባል ዘንግ ሴቶች ሲያገቡ ከቤተሰብ የሚሰጣቸው የሴት መብት ነው እና ያቺን ይዘን ሳር ይዘን አገራችን ሰላም እንዲሆንልን በየቦታው የሚሞቱ ህብረተሰባችን ሞት ይቁም፣ የሴቶች ጥቃትና የህፃናት ሰቆቃ ያብቃ፣ ስለዚህ እርቅ ይውረድልን፣ መንግስት ያስበን፣ በይበልጥ እናቶችና ህፃናትን በተመለከተ በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህፃናቶች ናቸው። በአይናችን እያየን ነው። ከአቅም በላይ ሲሆንብን ያው እንደ ባህላችን ድምጻችንን ለማሰማት ብለን ነው የወጣ ነው።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውና መቋጫ ያላገኘው ችግር አሳሳቢ ከሆኑ ጉዳዮች አንዱ መሆኑን አቤቱታ አቅራቢዎቹ አስታውሰዋል። ከቤንሻንጉል ጋር የተያያዘውን ሁኔታም ጠቁመዋል። ከምራብ ወለጋ የመጣችው ፋጬ መርጋ ፈይሳ እንዲያውም ይህ የቤንሻንጉል ጉዳይ በቂ ትኩረት አላገኘም ባይናት።
ዶክተር አቢይ ዶክተር ለማ ላይም ቅሬታ ያለን እዚህ አዲስ አበባ ግጭት በተፈጠረ ጊዜ ከአረብ ሀገር መጥቶ ወደ ቤታቸው ሳይሄዱ የሀዘን ልብስ ለብሶ ነው የሄዱት። እስካሁን ቤንሻንጉል ይሄን ህዝብ ሲመታ ይሄ ህዝብ ሲጨርሱ ሰው ሞቷል ተውና ደን ራሱ የጨፈጨፈ ይጠየቃል አይደለም? ምንም አላሉ።
ወደ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ቢሮ ያመሩት አቤቱታ አቅራቢ ሴቶች ከተወካያቸው ጋር መወያየታቸውን ተናግረዋል። ችግሩ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ እንደተገለጸላቸው ማስረድተዋል። በጉዳዩ ላይ የኦሮሚያን ብሔራዊ ክልላዊ መንግስት ቃል አቀባይ ለማነጋገር ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ቆንጂት፣ መቼም እነዚህ ሴቶች ያነሱት በጣም ትልቅ ጉዳይ ነው። በመላው ዓለም በአሁኑ ጊዜ እንደሚታየው በተለይ ግጭቶችን በተመለከተ ሴቶች የሚደርስባቸው፣ ሕፃናት የሚደርስባቸው ችግር እጅግ የመረረውና ዋናውን ገፈት ቀማሽ እነሱ ናቸው ነው
ትክክል ብለው
በዓለም ዙሪያ
እውነት ነው።
ምናልባት በሴቶችና ሕፃናት ፕሮግራም በሴቶችና ቤተሰብ ፕሮግራም ወደፊትም ተጨማሪ ማብራሪያዎችንና ዘገባዎችን ይዘን እንመለሳለን። በሳምንት 7 ቀን ከምትሰሙት ከዚህ ዝግጅታችን በተጨማሪ ጋቢና ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ19ና በ25 ሜትር ባንድ ይተላለፍላችኋል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፖቻችንን ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ ተከታዩ ዝግጅት እናልፋለን። የወልቃይት ጉዳይ
የፌዴሬሽን ምክር ቤት በማንነት ዙሪያ እያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገልጸዋል። የማንነት ጥያቄን ይመልሳል ተብሎ በፌዴሬሽን ምክር ቤት የተቋቋመው ገለልተኛ ኮሚቴና የወጣው መስፈርት ሆን ተብሎ በህወሓት እጅ የተዘጋጀ በመሆኑ አንቀበለውም ይላሉ አስተያየት ሰጪዎች። አስቴር ምስጋናው ዝርዝሩን ይዛለች።
የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን 3 ዓመት እየሞላን ነው ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሃሉ ግን ስንታሰር ስንሳደድ ቆይተናል። ከአንድ ዓመት ከሰባት ወር በኋላ ከእስር ተፈተን ጥያቄ ማንሳት ጀመር። ግን የሚሰጥ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም ይላሉ ኮሎኔል ደመቀ።
ወልቃይት አማራዎች ነን ብለን ህገ መንግስታዊ የማንነት ጥያቄ ጠይቀናል። እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ 4 2010 መግለጫ ሰጡ። የወልቃይት የጠገዴ የማንነት ጥያቄ ህገ መንግስቱን ተከትሎ ያልተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም ራሱ በትግራይ አድርጎ አልመጣም ብለው ድጋሜ ሰጡ መግለጫ። የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይት ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው፣ ትግራይ መቆርቆር ይገባው እየተገባው ግን አማራ እየተቆረቆረ ነው የሚለው አስገቡ። ይሄ ራሱ በፌዴሬሽን ስልጣን ሆኖ መነገር የማይገባው ነገር ነው።
ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ። ለመሆኑ አፈጉባኤ የሰጡት ቃለ ምልልስ ምንድን ነው ብዬ ወደኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው።
ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው በጽሁፍ ማለት ነው። አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ 5% ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆኖ የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዞ መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይህን ፕሮሰስ ያያል። ካየ በኋላ ይህንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው። ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች፣ ከኦሮሚያ ክልልም፣ ከዩኒቨርሲቲም እውቅና ያላቸው።
ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ።
የማንነት ጉዳይ የሚያጣራ አዋቅረናል ሲሉ ሰምተናል። ባቀረቡት የማጣራት መመዘኛዎች ግን እኛ ቅሬታ አለን። አንደኛ ታቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ፣ ሁለተኛ ደግሞ ከነዋሪ ህዝብ 5% ፒቲሽን ስም ዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን ከራሳቸው ደንብ አንጻር በአንድ ማህበረሰብ 5000 ፒቲሽን እና ስም ዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላል ህጋቸው። በዚህ መሰረት 23000 ፒቲሽን ሰብስበን በተከበሩ አፈ ጉባኤ በ2008 አስተውናል። ትክክል ነው፣ ከሚገባ በላይ ነው ብለውናል በወቅቱ። አሁን ሌላ አዲስ ህግ ብሎ ስላወጡ ይህንን እኛ እቃወማለን። ሁለተኛ ደግሞ ማህተም መሰጠት አለበት የሚለው የትግራይ ህወሀት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ አማራ ምን ብላ ትጠይቁ ብሎ አይደለም ማህተምና ፌርማ ፈርሞ እውቅና ሊሰጠን? እንደሚኖረው እንኳ አልፈቀደ። ከወልቃይት ተባረን አሁን ድማቻችን እዚህ ነው ያለን። የደረሱን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪ ኮሚቴ ሊዋቀር ይችላል የሚል እኛ ጥርጣሬን ተቃውሞ ማለት ነው። አዲስ ኮሚቴውን አዋቅረዋል። ወልቃይት ትግራይም አይደለም አማራም አይደለም የሚል በራሳቸው ማህተም አድርገው አዋቅረው በሁመራ በፕሌን አሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋ ይዘው 12 ሰዓት ከሁመራ ተነስቶ 2:30 ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ከሪያ በራሳቸውን እንደሚመጡ ፕሮግራም አስይዘው ቢሯቸው ከፍተው ጠበቁ። ይህ በህዝብ የተወከለው ኮሚቴ ደግሞ ሳምንት ስመላለስ እያሉ ከቢሮ የለውም አሰምተዋል።
ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል አልኳቸው።
ኮሚቴዎች በህዝብ የተወከሉ ነን ብለው ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘው ከሆነ ፌዴሬሽኑ እውቅና ሰጥቶ ኮሚቴ ነው ብሎ መነጋገር አይችልም ብለው እኮ ገጥረውታል። ይሄ ከሆነ ህወሀትን በሚፈልገው አቅጣጫ ራሳቸውን ቀርጸው እየሄዱ ነው።
አቶ አበራ ዘነበ የወልቃይት ከተማ ነዋሪ ናቸው። አፈ ጉባኤዋ ይህንን ቃለ ምልልስ ከማድረጋቸው ከሁለት ቀን በፊት 20 አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው።
ወረቀቶች እንዴት እንደተፈረሙ ማስረጃ አለን። እነዛ ማስረጃዎች ምንድን ነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይኛ ፊርማ የሚል የሚፈርምበት አለ። ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት። ያው የፊርማዎች ሰበሰቡና ከላይ ያለው እኔ አበል ነው ብሎ ነው ያስፈርሟቸው። ገበሬዎች ማንም የማይችሉ ሰዎች እጃቸው የሚፈርሙበት ነው። እነሱ ፈርመው አበል የሚለው እንደዛ አድርገው ወሰዷቸው። ዙሪዎችን ሰባስበው አንዳንድ ሰዎች ደግሞ በጥቅም የተገዙ የአካባቢ ሰዎች የነበሩ ሰዎች ይጠቀሙባቸው ነው።
አንተ በትክክል አይተሃል? ወረቀቱን አይተኸዋል?
በደንብ አሁን ማስረጃም አለን። አሁን በየቀኑ ምን ለጽፋቸዎች ነገር አሉ። 3 ዓመት የሰበሰቡ አሁን በካርቶን ነው ይዘው ሄዱ። እኛ ኮሚቴ እየተሳደደ እነሱ እዛ እዚህ ወልቃይት ውስጥ ሆነው በጭራሽ አውሮፕላን ቲኬት ተቆርጦላቸው ሊሄዱ አይችሉም በጭራሽ። ሰፈራዎች ግን ለምሳሌ ሰፈራ ልንገርሽ፣ ሁመራ 90% እነሱ ናቸው። ማይጠራ 50% ወይ ሽግል፣ አደባይ፣ በረከት እነሱ መኖር ይችላሉ። ኢትዮጵያ ናቸው። እኛ እያልን ያለ ነው ግን ወልቃይት ጠገዴ ተከዜ መለስ አማራ ነው።
በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈ ጉባኤን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮቸው በተደጋጋሚ ብደውልም የኮሚኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈ ጉባኤን ግን ማግኘት አልቻልኩም። እንዳገኘኋቸውም የእርሳቸውን መልስ ይዤ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ዝግጅታችን ይቀጥላል። አሁን የሚቀርበው ቅንብር ደግሞ የቡና ጉዳይ ነው።
የቡና መገኛነታችን ይከበርልን በሚል የሚነሱ ጥያቄዎች ለውዝግብ ምክንያት ሊሆኑ አይገባም ሲሉ ከከፋ ዞን ተመርጠው በፓርላማ አባልነት ያገለገሉት የቀድሞ እንደራሴ ዶክተር አሸብር ወልደ ጊዮርጊስ አሳስበዋል። ጥያቄው መታየት ያለበት ከኢትዮጵያ ጥቅም አንጻር ነው ብለዋል። ይህንኑ ጥያቄ ያነሱ የከፋ ዞን ተወላጆች በከፋ ዞን ዋና ከተማ ቦንጋና በአካባቢዋም ተቃውሞ አንስተው ሰልፍ ወጥተው ነበር፣ መንገዶችንም ዘግተው ነበር። እስክንድር ፍሬው ተጨማሪ አለው።
የከፋ ዞን የተለያዩ የተቃውሞ እንቅስቃሴዎችን ያስተናገደው ባለፈው ሳምንት ቀናት ነው። በሺዎች የሚቆጠሩ ዜጎች እንደተሳተፉበት የተገለጸው በቦንጋ ከተማ የተካሄደ ሰልፍ በሰላም ቢጠናቀቅም ያንን ተከትለው የመጡ ሌሎች ተግባራት የትራንስፖርት እንቅስቃሴ አስተጓጉለው ነበር። የጅማ ቦንጋ መንገድ ለተቃውሞ በወጡ ወጣቶች መዘጋቱና የቦንጋ ዩኒቨርሲቲ ተማሪዎችና ሌሎች ተጓዦች የተጉላሉበት ሁኔታ ከሳምንቱ መገለጫዎች መካከል ይጠቀሳል። የሰልፈኞቹ ዋነኛ መፈክር ደግሞ የከፋ ዞን የቡና መገኛ መሆኑ እንዲታወቅ የሚጠይቅ ነው። ለዚህ ጥያቄያቸው አንዱ ምክንያት የፌዴራሉ ቡናና ሻይ ባለስልጣን በከፋ ዞን ዋና ከተማ ሊያካሄድ የነበረውን የቡና ቀን ወደ ሌላ ከተማ አዛውሯል የሚል መረጃ መሰራጨቱ እንደሆነ የአካባቢው ነዋሪዎች ተናግረዋል። ሰሞኑን ግን የቦንጋ ከተማና አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ነዋሪዎች አረጋግጠዋል። ይህም ሆኖ የሰሞኑ የተቃውሞ እንቅስቃሴ የቡና መገኛነትን በተመለከተ በተለያዩ የአገሪቱ አካባቢዎች መካከል የቀጠለ ውዝግብ ስለመኖሩ ፍንጭ ሰጥቶ ያለፈ ነው። የዚሁ የከፋ ዞን ተወላጅ የሆኑትና የአካባቢውን ሕዝብ በመወከል በፓርላማ ያገለገሉት ዶክተር አሸብር ወልደ ጊዮርጊስ ግን መቅደም ያለበት የኢትዮጵያ ጥቅም ነው ይላሉ።
የኢትዮጵያ ሕዝብ፣ የሀገራችን ሕዝቦች፣ ብሔር ብሔረሰቦች ሁሉም እየመዘኑ ያለውና እያዩ ያሉት ከኢትዮጵያ ጥቅም ክብር እና ከሚያስገኘው መልካም ዝና ጋር አያይዘው ነው እና የከፋም ሆነ የመላ ሀገራችን ተጠቃሚነት በዚህ መሃል ነው ልታይ የሚችለው።
ስለዚህ እንደዚህ አይነት ፍጥጫ ውስጥ ሳይገባ በውይይት በመቀራረብ የኢትዮጵያን ጥቅም ባስቀደመ መንገድ መፈታት ይችላል ነው ያሉኛሉት። ያለው ሁኔታም ጥያቄው
ታሪክ ጸሐፊዎች በተለያየ መንገድ የጥንቶቹም ያሁኖቹም ይጽፋሉ። ሰው እንግዲህ ይህንን የምጽፈው ካየው ሪሰርች ካደረገበት ኤሪያ ካነበባቸው ማጠቀሻ ጽሁፎች እየተነሳ ምንም ልናገር ምንም ልጽፍ ይችላል። ይህ እንግዲህ የምርምርም የእይታም ውጤት ነው። ከዚህ አኳያ የእያንዳንዱ መብት የተጠበቀ ድሮ የተጻፉትም አሉ፣ አሁን የሚጽፉትም አሉ። በዚህ ሁሉ መሀል ደግሞ እያንዳንዱ ሰው የሚያየው ኢትዮጵያን ምን ይጠቅማታል፣ ከዚህ አኳያ ብቻና ብቻ ነው አሁን መታየት ያለበት ብዬ ነው የምናገረው። ከፋም ተጠቃሚ የሚሆነው በኢትዮጵያ ውስጥ ነው። የትኛውን ብሔር ብሔረሰብ ተጠቃሚነቱ የኢትዮጵያ ተጠቃሚነት ላይ ነው። ያን ኢትዮጵያዊነትና ኢትዮጵያን ተጠቃሚነት ማረጋገጥ ብቻ ነው መታየት ያለበት በእኔ እምነት። ከዚህ አኳያ የከፋም ጉዳይ በፊትም የታየው የታሪክ ተመራማሪዎች ሊናገሩ ይችላሉ። እኔ እስከማውቀው ከ12 ዓመት በፊት ኢትዮጵያ ህዳሴ ሚሊኒየም ምክር ቤት ባለ አካባቢ ምክር ቤት እኔም አባል ነበርኩኝ። ያን ጊዜ ውሳኔው የተላለፈው እጅግ ኢትዮጵያዊነትን በተላበሰ መልኩ የሀገርን ጥቅም ከማስከበር አኳያ ነው። አርማውም ላይ በዚህ አርማ ስርም እያንዳንዱ ትርጓሜ የተሰጠው ማለት ነው እና ከዚህ አኳያ በትዕግስት ማየት፣ መወያየት፣ መነጋገር ይቻላል።
የኢትዮጵያ ፌዴራል መንግስት በከፋ ዞን ሰልፈኞች ጥያቄ ላይ ያለውን አስተያየት ለማግኘት ለአንድ ሳምንት ያደረግኩት ጥረት አልተሳካም። የሚመለከታቸውን የቡናና ሻይ የስራ ኃላፊዎች በእጅ ስልካቸው ጭምር ለማግኘት ጥረት አድርጌያለሁ። መልሰን እንደውላለን ከሚል የጽሁፍ መልእክት በዘለለ የተገኘ ምላሽ የለም። የጅማ ዞን ባለስልጣናትን አስተያየት ለማግኘት እንደዚሁ ለቀናት ጥረት አድርጌያለሁ፣ እስካሁን አልተሳካም። የቡና መገኛነትን በተመለከተ የሚነሳው ጥያቄ የሚያወዛግብ ሳይሆን በውይይት የሚፈታ ነው ሲሉ የግል አስተያየታቸውን የሰነዘሩ ባለስልጣን ግን ነበሩ። ለተቃውሞ ሰልፍ አደባባይ የወጡ የከፋ ዞን ነዋሪዎች ያንጸባረቁት ሌላ ጉዳይ ክልል የመሆን ጥያቄ ነው። አካባቢውን በመወከል በፓርላማ አባልነት ያገለገሉት ዶክተር አሸብር ወልደ ጊዮርጊስ በዚህ ላይ ያላቸውን አስተያየትም ጠይቄያለሁ።
ከቡናው ይልቅ እውነቱን ለመናገር የቡናው የማያሳስብ ጉዳይ ስለሆነ የክልሉ እጅግ ያሳስበኛል። የክልሉ የከፋ ሕዝብ በጣም ተበድሏል። እኔ ምክር ቤትም እያለሁ የምጮኸው ነው። የሚመደብለት በጀት በትራንስፖርት ብቻ ነው ያለቀው፣ ባበል ብቻ ነው ያለቀው። ይህ ነው የተባለ
ማለት ነው። ባበል በትራንስፖርት አለቀ ሲባል መንገድ የለም ለማለት ነው።
መንገድ ያለመኖሩ ብቻ ሳይሆን መራቁ ከቦንጋ ተነስቶ ከሜዛን ተነስቶ ለአንድ ሰዓት ስብሰባ ሐዋሳ ሲመላለሱ መቆየቱ እጅግ አከባቢውን ጎርቷል፣ የሀገሪቱንም ባጀት ጎርቷል፣ ህዝቡንም ጎርቷል። የከፋ ህዝብ እጅግ በጣም የተጎዳ ህዝብ ነው። በተለያየ መንገድ የተጎዳ ህዝብ ነው። አሁን የከፋ ህዝብ ክልል ይገባዋል እና ይገባዋል ስንል እጅግም በኃላፊነት ስሜት ነው የምንናገረው። ለምን ክልል ይገባዋል ተብሎ የኛ 1-2 ሚሊዮን ህዝብ አጋር ድርጅቶች የሚመሩ ክልሎች የገጠማቸው ፈተና ይገጥመን እንደሆነ የሚል ስጋትም አለን። በኢትዮጵያ ጉዳይ ላይ ባይተዋር ሆነው ነው የከረሙት። ጠቅላይ ሚኒስትር የመሆን እድል አልነበራቸውም። ፖሊት ቢሮ የመግባት እድል አልነበራቸውም።
የክልሎቹ ገዢ ፓርቲዎች የኢህአዴግ አባል ድርጅቶች ባለመሆናቸው ለማለት ፈልገዋል።
አራቱ ትልልቆቹ ወስደውት በዚያ ደረጃ ነው የነበረው። ይህ ጥያቄም ቀድሞ ሊመለስ ይገባል። ክልሉ በሚሰጥበት ሰዓትም አብሮ ሊመለስ ይገባል። ሌላው ከፋ በእኔ እምነት እንደ አንድ ተወላጅ ከፋ ህብረቱ ውስጥ ሊኖር የሚችለው ምናልባት ከፋ አካባቢ ካፒታሉ እዛው አካባቢ የሚሆን ቢሆን አሁን የኢኮኖሚ ጥያቄ ነው ያለን እንጂ ህብረቱን መጥላት አይደለም፣ አንድነቱን መጥላት አይደለም። ግን እንደዚህ እየተጎዳን የምንሄድበት መንገድ የለም። ስንዝር መሄድ አይቻልም። ከዚህ በኋላ ከፋ በጣም ተጎድቷል። የኖረበትን መንገድ መጥፎ ነው። እኔ በፊትም አንስቼ ጮኋለሁ። አሁንም ቢሆን ያለበት ሁኔታ መጥፎ ነው። ክልል ይገባዋል። ክልል አይሁን አትሁን የሚባል ቢሆን የደቡብ ክልል ዋና ከተማ ወደዚህ አካባቢ ሊሆን ይገባል። ከዚህ አኳያ አስታርቆ አንድ አድርጎ መሄድ የሚቻል ይመስለኛል።
ኢትዮጵያ የቡና መገኛ ሀገር መሆኗ የሁሉም ዜጎች ኩራት፣ የቱሪዝም መስህብ፣ የገቢ ምንጭ መሆኗ አያከራክርም። ኢትዮጵያ ውስጥ የት የሚለው ግን እንደዚህ ሰልፍ የሚያስወጣ ቀጣይ ውይይት የሚጋብዝ ጉዳይ መሆኑ ታይቷል። ወደፊት ሰፋ ባለ ውይይት ልንመለስበት እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዝግጅታችን ይቀጥላል። የፖለቲካ እስረኛ ጉዳይ
ከ20 ዓመት ላላነሰ ጊዜ ከአዲስ አበባ በጸጥታ ኃይሎች ታፍና እስከዛሬ ደብዛዋ ያልታወቀ ሲል የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጠራት ወይዘሪት አበራሽ በርታን ጉዳይ መንግሥት እንዲመለከትና ምላሽ እንዲሰጥ ጠይቋል። ኮሚቴው ከካናዳ ባለፈው ሰኞ ህዳር 3 ለጠቅላይ ሚኒስትር አብይ አህመድ ይድረስ ባለው ደብዳቤ ነው ጥያቄውን ያቀረበው። አዲሱ አበበ ዝርዝሩን ይዟል።
ቀደም ሲል በመግቢያው እንደተጠቀሰው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ በካናዳ ባለፈው ሰኞ ህዳር 3 2011 ለኢፌድሪ ጠቅላይ ሚኒስትር ለዶክተር አብይ አህመድ በጻፈው ደብዳቤ ከ20 ዓመታት ላላነሰ ጊዜ ከአዲስ አበባ በህወሓት መራሹ የጸጥታ ኃይሎች ታፍና መድረሻዋ እስከዛሬ ያልታወቀው የወይዘሪት አበራሽ በርታን ጉዳይ ምላሽ እንዲሰጥበት ነው የጠየቀው። ወይዘሪት አበራሽ ማን ነች? ያፈናተስ ማን ነው? አሁን የት እንዳለች ምን ፍንጭ አለ? እነዚህንና ሌሎችንም ጥያቄዎች በማንሳት አቶ አክሊሉ ወንዳፈራውን አነጋግሬያለሁ። አቶ አክሊሉ በካናዳ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ሊቀመንበር ናቸው።
በጣም አመሰግናለሁ አቶ አዲሱ እድሉ ስለተሰጠን። እኛ የተከበሩት ዶክተር አብይ አህመድ የሚሰሩትን ስራዎች ሁሉ በከፍተኛ ደረጃ እናደንቃለን። ከዛ ቀጣይ የሆነ ያልተሟላ ነገር ስላለ ያን ለሳቸው እይታ ለማቅረብና ውሳኔ እንዲሰጥበት ለማድረግ ነው። አበራሽ በርታ በ1960ዎቹ ትውልድ አባል የሆነች ሰው ነች። በኢትዮጵያ ውስጥ ከመታሰሯ በፊት የኢትዮጵያ መብራት ኃይል ሰራተኞች በተለይ ኤልፓ የሚባለው ውስጥ ያገለገለች አዲስ አበባ ለረዥም ጊዜ የቆየች ወጣት ነች። የደርግን ስርዓት የሚያካሂደውን የሰብአዊ መብት ረገጣ በተመለከተ ያንን ለመቋቋም ከፍተኛ ትግል ታደርግ ነበረ። በአዲስ አበባ ውስጥ ጭፍጨፋና ረገጣ በኢህአፓ አባላት በተለይ ኢህአፓ ውስጥ ተሳትፋ ነው እንድትታገል የነበረው። ሲበዛ ያንን ለማምለጥ ወደ ገጠር ሂዳ በገጠር ትግል ውስጥ ስትተሳትፋ ለረዥም ጊዜ የቆየች ነች። ከዛ በኋላ ኢህአደግ አዲስ አበባን ሲቆጣጠር ህወሓት አበራሽም ወደ ኢትዮጵያ ተመልሳ አዲስ አበባ ነበረች። በአዲስ አበባ ውስጥ እያለች ነው በዛ ጊዜ በህወሓት ኢህአደግ የጸጥታ ኃይሎች በ1993 በፈረንጆች አቆጣጠር ማለትም በኢትዮጵያ በ1985 አዲስ አበባ ላይ ታፍና የተወሰደች መሆኑን እናውቃለን። ከዛ ጊዜ በኋላ ለአጭር ጊዜ ሆለታ አካባቢ ታስራ እንደነበረ ይነገራል። ከዛ በኋላ ግን መዳረሻዋ ሊታወቅ አልቻለም እስካሁንና ላለፉት 25 ዓመታት ቤተሰቧም ዘመዶቿም ወዳጆቿም ሆኑ የሰብአዊ መብት ታጋዮችና አክቲቪስቶች ሁሉ የት እንደደረሰች ያልታወቀች ሴት ታጋይ ኢትዮጵያዊ አበራሽ መርታ መሆኗን ነው ሁላችንም ሬኮግናይዝ የምናደርገው።
ከ93 ጀምሮ ወይም ከ85 በኢትዮጵያ ቁጣጠር ጀምሮ ታስረች ብለውኛ። ግን አቶ አክሊሉ እርሶ በዚህ ኮሚቴ ስም ደብዳቤ ሲጽፉ ፊርማውን አኑረው ለጠቅላይ ሚኒስትሩ ደብዳቤ ሲልኩ ስለ አበራሽ እንደው በትክክል የሚያውቁት ነገር ይኖራል ወይ ቢባሉ ምን ይላሉ?
በኢትዮጵያ ውስጥ በጣም ብዙ ሺህ ሰዎች በሰብአዊ መብት ረገጣ ይታሰራሉ፣ ይገደላሉ። ከአሁን በፊት ይሄ እያንዳንዳቸውን ሁላችንም እናውቃለን ማለት አይደለም። የተለያዩ ሰዎች ያውቋቸዋል። ሁሉም ዶክሜንትድ የሆነ ነው። አበራሽ እውነተኛ ሰው ነች። የውሸት ስም አይደለም። ያልነበረች ፍጥረት አይደለችም። እንዳልኩት በ1985 አዲስ አበባ እነጋይም ከተገደሉ ከአጭር ጊዜ በኋላ እነ ለማ ኃይሌ በታሰሩበት ጊዜ እስካሁን ያልተፈቱ የኢህአፓ መሪዎች በታሰሩበት ጊዜ አብራ የታፈነችና የታሰረች ስለመሆኗ እርግጠኛ ነው። እኔ በግል ማወቅ አይገባኝም። ያሰራር የኢህአደግ ህወሀት ስርዓት የጸጥታ ክፍል ነው። እነሱ ናቸው ማወቅ ያለባቸው። እነሱ ናቸው የት እንዳደረሳት ማቅረብ ያለባቸው።
ይህ መረጃ እርስዎ ከየት አገኙ?
በታሰረችበት ጊዜ ጀምሮ ከቤተሰቦቿም ከድርጅቱ መሪዎችም መግለጫ ወጥቶ ከታሰረችበት ቀን ጀምሮ እኛም ከአንድ ሁለት ሶስት አራት አምስት ጊዜ እሷ ትፈታ እያልን መግለጫዎች እያወጣን ለዓለም አቀፍ ህብረተሰቡ ስናሰማ ለኢትዮጵያ መንግስትም ራሱ ደብዳቤ ስንጽፍ የቆየንበት ጉዳይ ነው። ይሄ ጠቅላይ ሚኒስትሩ ዋሽንግተን ዲሲ በነበሩበት ጊዜ እኔም እዛው ስብሰባ ውስጥ ነበሩ። ከኢህአፓ መሪዎች የቀረበላቸው አንዱ ጥያቄ በአበራሽ በርታና መሰል የኢህአፓ አመራርና አባላት ታፍነው የት እንዳሉ አልታወቀም የሚለው ነበር። እሳቸው በጊዜው የመለሱት መልስም ኑ ወደ አዲስ አበባ ተመለሱ፣ እንመካከላለን፣ እናፈላልጋለን፣ የእኛም ጉዳይ ስለሆነ ይሄ እናንተን ብቻ ሳይሆን ሁላችንም የሚመለከትን የሰብአዊ መብትና ጉዳይና እኛም እናፈላልጋለን ብለው ነው ቃል የገቡት። ጠቅላይ ሚኒስትር የገቡትን ቃል ምንም ጥያቄ የለውም ተግባራዊ እንደሚያደርጉ። አበራሽንም በማፈላለግና ለእሷም ካለችበት ጉድጓድ አውጥተው ነጻነቷን እንደሚያጎናጽፉ ወይም ደግሞ እልባት እንደሚያስገኙ ለእሷም፣ ለቤተሰቧም፣ ለሁሉም፣ ለወዳጆቿም፣ ለዘመዶቿም ግልጽ እንዲሆን እንደሚያደርጉ ተስፋ አለኝ።
ጠቅላይ ሚኒስትር እዚህ ወደ ዋሽንግተን በመጡ ጊዜ ጥያቄው ተነስቶ ነበር ብለውኛል በኢህአፓ አባላትና ያኔ ታዲያ የወይዘሪት አበራሽ ጉዳይ በስም ተጠቅሳ ተነግሯል፣ ተነስቶ ነበር።
የኢህአፓ አመራር አባላት የሆኑት ተብሎ በአጠቃላይ ተጠቅሷል። የተወሰኑ የአመራር አባላት ተጠቅሷል። የአበራሽ በርታ ነገር ሁሉ የሰብአዊ መብት ታጋዮች በየጊዜው እያነሱት የሚታገሉበት ጉዳይ ነው። አሁን ትልቁ ነገር ጠቅላይ ሚኒስትሩ ለሴቶች መብትና ታላቅነት በተለይ ደግሞ የሰብአዊ መብትን መጣስ በፍጹም ኢትዮጵያ ውስጥ መቆም አለበት ብለው ትልልቅ እርምጃዎች እየወሰዱ ነው እና ይሄ በአንድ በኩል የተዘነጋ የሚመስለውን ክፍል እባክዎትን እዩት ነው የምንለው። በተለይ ደግሞ ትላንት ከትላንት ወዳ ብዙ በኢትዮጵያ ውስጥ የተደረጉ ከፍተኛ አሰቃቂ የሰብአዊ መብት ጥሰቶችን ይበልጥ እያጋለጡ የድብቅ እስር ቤቶችና ሰው በየቦታው እየታፈነ ያልቅበት የነበሩትን ሁኔታዎች ሁሉ እያሳወቁ ነበርና ከዛ አኳያ ያበራሽ።
ታዲያ ቀደም ሲል እርስዎ ሲናገሩ ለጠቅላይ ሚኒስትር ይሄ ደብዳቤን በዚህ አይነት ይዘት ያለው ማለት የታፈኑና የደረሱበት ያልታወቁ ሰዎች ይፈለጉ የሚል ይዘት ያለው ሌላ ደብዳቤም ከዚህ ቀደም ጽፈናል ያለው መሰለኝ።
አዎ።
የእነማን ነበር ያን ጊዜ እንደው ካስታወሱ?
ያስቀመጥነው ለምሳሌ በዛ ጊዜም በከፍተኛ ደረጃ እንችናል ለምሳሌ ጸጋዬ ገብረ መድህን በኢህአፓ ውስጥ የአመራር ከፍተኛ አመራር አባል የነበረ፣ ሌሎች ከእነዚሁ እነ ለማ የሚባሉ አሉ፣ አባሆይ የሚባል በዛ ጊዜ የታሰሩ እስረኛ አለ፣ ተስፋዬ ከበደ የሚባል አለ። እነሱን እና ሌሎችን እነ ይስሐቅ ደብረ ጽዮንን እነ ሙሉ አምባውን የመሳሰሉትን በዝርዝር አቅርበናል።
እነዚህ ሁሉ የደረሱበት የማይታወቅ እስረኞች ናቸው።
አዎ፣ እያንዳንዳቸው የማይታወቅ ነው። ግማሾቹ በከፍተኛ ደረጃ የኢህአፓ አመራር የነበሩና በጎንደርና በጎጃም የተያዙ ናቸው። እነ ሙሉ አምባው ለምሳሌ አዲስ አበባ የተያዘ ነው። ባለቤቱ በቅርብ ጊዜ መጽሐፍ አውጥታ ያሳተመች ነች። እነ ተስፋዬ ከበደ ከባህር ዳር የተያዙ አሉ፣ ከአርባ ምንጭ የተያዙ ሰዎች አሉ፣ ብዙ ብዙ በጣም ሰፋ ያሉ እነ ወንዱ ሲራክ የሚባሉ እነዚህ ሁሉ በዝርዝር የቀረቡና በየጊዜው ይፈቱ የተባሉ እኛም እንዲፈቱ ማሳሰቢያ የጻፍንበት ጉዳይ ነው።
እሺ፣ አቶ አክሊሉ እንዳፈረው በጣም አመሰግናለሁ። በነገረው ላይ ባለፈው ሰኞ ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ የሰጡትን ጋዜጣዊ መግለጫ ልብ ብለው ይሆናል፣ እንደ ሁላችን ተመልክተውት ይሆናል። እኛም በዛ ጉዳይ ላይ ዘግበናል። እሳቸው እነዚህ ታስረውና ታፈነው የደረሱበት የጠፋ ሰዎች ጉዳይ ወደፊት እንቀጥላለን ብለዋልና ምናልባት ይሄን እርሶ የጻፉበትን ደብዳቤ መነሻ አድርጌ በስም ወይዘሪት አበራሽንም ጠቅሼ ጥያቄን ወደ አቃቤ ሕጉ አደርሳለሁ። እንደው እንደዚህ ማለታቸውንም ልብ እንዲሉ ብዬ ነው ሰኞ ዕለትና።
በጣም
አመሰግናለሁ። እሺ፣
ትክክል ነው። እኔም ተስፋ ነው የማደርገው በአቃቤ ሕጉም ሆነ በጠቅላይ ሚኒስትር አብይ እየወሰዱት ባለው በአጠቃላይ የለውጥ እርምጃዎች በጣም ከፍተኛ መነቃቃትና ተስፋ ነው ያለን። እነ አበራሽንም እነ ጸጋዬንም ሆነ እነ ሙሉ አምባውን የመጨረሻ እልባት እንደሚያስገኙን ደግሞ ባለሙሉ ተስፋ ነኝ። እንደዚሁ እንደታፈኑ እንደማይቀሩና ነው ተስፋ የምናደርገው። በጣም አመሰግናለሁ ይህንን ስለዘገባችሁ።
አቶ አክሊሉ ወንዳፈረውን አመሰግናለሁ። በዚህ ጉዳይ ላይ የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬን አነጋግሬ በሰጡኝ መልስ በተለይ አሁን ስላነሳህልኝ ታሳሪ ለጊዜው የማውቀው ነገር የለም። ይሁንና ባለፈው ሰኞ በሰጠሁት አጠቃላይ ጋዜጣዊ መግለጫ እንዳመለከትኩት ታስረው ወይንም ተይዘው ስለሚገኙ ነገር ግን የደረሱበት ወይም ያሉበት ስለማይታወቅ ሰዎች ጉዳይ ምርመራችንና ክትትላችን ቀጣይ መሆኑ ሊታወቅ ይገባል። ገና ያልተገኙ የተሰወሩ እስረኞች አሉ ስለምንባል ፍለጋችንና ክትትላችን ይቀጥላል ብለውኛል። እኔም ዘገባዬን በዚሁ አበቃለሁ።
አዲሱን እናመሰግናለን። እኛም ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን አካፍለናችሁ ጥቂትም ሙዚቃ ጋብዘናችሁ እንሰናበታለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ05 ሳንቲም መመንዘሩን ከተለያዩ የኢንተርኔት ምንጮች ያገኘኋቸው መረጃዎች ይጠቁማሉ። በነገራችን ላይ የኢትዮጵያ ብሔራዊ ባንክ ጥቅምት 19 ያደሰው ነው። ዌብሳይቱን እስከዛሬ ድረስ አልታደሰም። ኳኳኳኳ ብሔራዊ ባንክ፣ ዘመኑ የኢንፎርሜሽን ቴክኖሎጂ ነው። ዌብሳይታችሁን አድሱ። አንድ ዩሮ 31 ብር ከ74 ሳንቲም ነው የተመነዘረው። በነገራችን ላይ የነዳጅ የጋዝ ዋጋ በእጅጉ እየቀነሰ ነው ሰሞኑን። ባለፈው ሰሞን ወደ 70 ብር በበርሜል ገብቶ ነበረ። አሁን የብሬንት ዋጋ 65 ዶላር ከ47 ሳንቲም ነው በርሜል። የኒውዮርክ የዓለም ገበያ ዋጋ 55 ዶላር ከ69 ሳንቲም ነው። ታላቅ ቅናሽ ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሠረት ነገ ሐሙስ ህዳር 5 2011 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን ተተንብዮአል። ከፍተኛ ሙቀቷ 23፣ ዝቅተኛው 10 ዲግሪ ሴልሽየስ ነው የሚሆነው። ወደ ኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶት ጂኦቪ ጎራ ካላችሁ ከ23 የተለያዩ ኢትዮጵያ ግዛቶች ጣቢያዎች የተሰባሰቡ መረጃዎችና የሶስት ቀናት ቀጥተኛ ትንበያዎችን ታገኛላችሁ። ከኢትዮጵያ ብሔራዊ ባንክ በተለየ ሁኔታ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት እጅግ የነቃና ገብቶ ለማየትም ማስደሳች ነው። እናመሰግናለን። ክቡራትና ክቡራን አድማጮች ለወቅታዊ የተጨበጠ ተአማኒ የተረጋገጠ ትክክለኛና ሁሉን አቀፍ መረጃው ከቪኦኤ ጋር ይቆዩ። በፕሮዲውሰሩ ንጉሡ ታምሬ፣ በቴክኒሻኑ ጀስቲን ትዋይት፣ በዌብና ማኅበራዊ ሚዲያ ፕሮዲውሰራችን አበባየው ገበያው እንዲሁም
ባስተናገድናችሁ እኔ ቆንጂት ታዬ
እኔም ሶሎሞን አባተና በዋና አዘጋጇ ትዝታ በላቸው ስም እንሰናበታችኋለን።
አብራችሁን ስላመሻችሁ እናመሰግናለን። በዚህ ሙዚቃ ልንለያችሁ ነው።
መሐሙድና ሂሩት ተውዘገየ ፍቅሬ ይላሉ። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ብለናደሩ ካንቺ ነው ሀሳቤ I'll carry
Sanchez, Marmolene, Sanchez, Marmolene.